ይናገረናል። መልእክት ከማቅረቤ በፊት እንደዚህ ዝም ብዬ በልቤ አስብ ነበር። ማታም ተኝቼም አንዳንድ ነገር እንድላችሁ ከመልእክቱ በፊት በልቤ ነበርና እሱን ልበላችሁ። ስትሰሙ ዛሬ በተለይ ስትሰሙ እንደሌላው ጊዜ አትስሙ። እንደሌላው ጊዜ ስል ምን ማለቴ ነው? የበለጠ ከህይወታችሁ ጋር ለማዋሃድ ለመወሰን። አያችሁ? እግዚአብሔር የሁሉ ጊዜ የየለት ኑሯችንን ያያል። ዛሬም ያያል፣ ትላንትም አይቷል፣ ነገም ያያል። እና እለት እለት እያንዳንዷን ነገር ስለሚያይ እኛም ውሳኔ ያለው ስሰማ አሃ ይሄን ነገር እግዚአብሔር ካለኝ ማረግ የለብኝም ማለት ነው ብለን መጨከን እንድንችል እግዚአብሔር ይርዳል። እስቲ አንገቶቻችሁን ዝቅ አርጉና ከኔ ጋር እንጸልይ። በጸሎት መንፈስ ይያልን እግዚአብሔርን ቃል አነባለሁ። ምናምን ተሰው የበደለኛም ልጅ በጠማማ አፍ ይሄዳል። በአይኑ ይጠክሳል፣ በእግሩ ይናገራል፣ በጣቱ ያስተምራል። ጠማማነት በልቡ አለ፣ ሁል ጊዜም ክፋትን ያስባል፣ ጠብን ይዘራል። ስለዚህ ጥፋቱ ድንገት ይደርስበታል፣ ድንገት ይደቃል፣ ፈውሱም ከቶ የለውም። እግዚአብሔር የሚጠላቸው 6 ነገሮች ናቸው፣ 7ቱንም ነፍሷ ጥብቃ ትጸየፈዋለች። ትቢተኛ አይን፣ ሐሰተኛ ምላስ፣ ንጹህ እንደም የምታፈስ እጅ፣ ክፉ ሐሳብን የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድማማች መካከል ጠብን የሚዘራ ነው። ልዑል አምላክ እግዚአብሔር ሆይ ዛሬም ደግሞ አንተ ቃልህን እንድትነግረን እንድታስተምረን እኔንም ባሪያን አልፈህ ጌታ ሆይ ህዝብህን እንድታገኝ በጌታ በኢየሱስ ስም እጸልያለሁ። የእስራኤል ቅዱስ እግዚአብሔር መንፈስ እንዳይከለከል ከመንፈስ ጋር የሆነ ቃል ከእምነት ጋር የሆነ መስማት እንዲሆንልን በልጅህ በኢየሱስ ስም ለመነ። ሁሉን ለታመኑ ልጆች አደራ ሳልፈን ሰጠን በኢየሱስ ስም አሜን። እግዚአብሔር አምላክ የተመሰገነ ይሁን። እሺ ያነበብኩት የመጽሐፍ ቅዱስ ወይም ዋና የመንደርደሪያ ርዕስ የሚሆነኝ ምሳሌ ምዕራፍ 6 ከቁጥር 12 ጀምሮ ያለ ቃል ነው ያነበብኩት። ምሳሌ ምዕራፍ 6 ከቁጥር 12 ጀምሮ ያለ ነው እስከ 19 ነው ያነበብኩት። አሁንም ቀጥታ ወደዚህ መልእክት ውስጥ ከመግባቴ በፊት በህይወታችሁ በምትጓዙበት ጉዞ ምንም ነገር አያስቁማችሁ። እስቲ አሜን በሉ። ለምን መሰላችሁ? የጀመራችሁት የክርስትና ጉዞ እንቅፋት እንደሌለው አልተነገረም። ወይም ለማዳከም የሚደረግ ጥረት እንደሌለ፣ ተስፋ እንድትቆርጡ ሊያደርግ የሚችል ነገር እንደሌለ አልተነገረም። እንዳለ ነው ይልቁንም የተነገረው። ግን አማኝ እነኚህን ነገሮች ሁሉ ተቋቁሞ እስከ መጨረሻው ድረስ የሚጓዝ መሆን መቻል አለበት። በምንም ሪዝን መድከም አይቻልም። ምንም አይነት ምክንያት ሰጣችሁ ከነበራችሁ ትጋት፣ ከነበራችሁ ለእግዚአብሔር ካላችሁ ናፍቆት፣ ከጉዟችሁ የሚያቀባችሁ ነገር ከተገኘ በኋላ የሚታይላችሁ ያደናቀፋችሁ ነገር ሳይሆን መድከማችሁ ብቻ ነው። ለዚህ አንድ ጥሩ ምሳሌ የሚሆነኝ ብዙ ጊዜ የምናነሳው የማራቶን ሩጫ ነው። የማራቶን ሩጫ ልክ ሲጀመር በተለይ አገር ቤት ያው እንደምታውቁት ሰፊ ነገር አላቸውና እስከ 30,000 ሰው ምናምን ይሳተፋል በአንዴ። እና አረንጓዴ ማሊያ ያለብሷቸዋል፣ አረንጓዴ ጎርፍ ይሏቸዋል፣ አንዳንዴ ቢጫ ያለብሷቸዋል፣ ብቻ የሆነ አንድ አይነት ያለብሷቸዋል። እና ልክ ሽጉጡ ሲተኮስ ወይ ፊሽካ ሲነፋ ያ ሁሉ ሰው ይሮጣል። እንደነገርኳችሁ 30,000 ሰው ይሮጣል። እና ብዙ ከዛ በፊት ትሬኒንግ ምናምን የሌለው ነው አንዳንዱ ያለት ነው የመጣው ቲሸርት ለብሶ ነው የተቀላቀለው። እንዳውም አንድ ያየሁት ፌስቡክ ላይ ተለጥፎ ከኋላው ልጁ በትልቁ የሆነ ጽሑፍ ለጥፏል እና የሚታየው ምንድነው የስልክ ቁጥር ነው። ከላይ ምን ብሎ ጽፏል? ፌንት ከሰራው ለወላጆቼ ደውሉልኝ በዚህ ቁጥር ነው። ገባ ያለተ የገባ ነው ማለት ነው ይሄ ከዛ በፊት ምንም ፕራክቲስ የሌለ ሁሉ ነው የሚገባው በቃ እናቶች ሁሉ ይገባሉ በቃ ብዙ ሰው ነው የሚገባው ፊሽ ካሲ ነፋ ሁሉ መሮጥ ይጀምራል በኋላ ግን ከአንድ ሰዓት በኋላ ማራቶን ነው እንደነገርኳችሁ ከአንድ ሰዓት በኋላ 30 ሰው ገደማ ብቻ ይቀራል ከ3000 ሰው ተዛ ተሁለት ሰዓት በኋላ የፊት አካባቢ ስታዩ 4 ሰው እና 5 ሰው ብቻ ነው የሚኖረው መጨረሻ ላይ አንደኛ ሁለተኛ ሶስተኛ የተወሰኑ ሰዎች ብቻ ይገባሉ ይሁላችሁ አንድ ነገር ገረመኝ ይሄንን ይያሰብ በምን ምክንያት እንደቀሩ ማንንም አይጠይቃቸው ገብቷል ወጋይን በል ወቅቶ ሊሆን ይችላል ገባ ትንፋሽ አጠረኝ በል ውሃ ጥም አልቻልኩም በሽታ ነበረብኝ ድካሙን የራስ ጉዳይ አይሚጠይቅም የለም እንዴት እንደደከምክ አይጠየቅም ምክንያቱም ፈተናው ራሱ ማራቶን ማለት ራሱ ሰዓት ደክም መጨረስ ነው ህመም ተቋቁመ ፈተናውን ተቋቁመ መጨረስህ ነው የሚፈልገው ስለዚህ አትጠየቅም ካሸነፍክ እንኳን ደስ አለህ ትባላለህ ኮንግራቹሌሽን ትባላለህ ለህዝብም ክብር ትሆናለህ ለራስህም ክብር ትሆናለህ የሚገርማችሁ ባለፈ አንድ ጊዜ አይቻለሁ ዮኒስ ኬንያዊት በነገራችን ላይ ኢንተርቪው ሲደረጉ አይቼ ከ30 ኪሎ ሜትር በኋላ እንዴት እንደሚሮጡ አውቁም ታቃላችኋል በደመ ነፍስ ነው ሌላ ሰው የሚሮጡሉ ነው ይመስላቸው እነሱ እየሮጡ ማለት ከድካሙ ብዛት በጣም ማይለኛ ነው ታቃላችሁ 42 ኪሎ ሜትር ነው የሚሮጡ እና አንዷ ኬንያዊ 50 ሜትር ሲቀራት ወደቀች ያው ከቁጥጥር ውጭ ሆኖ ማለት ነው ግን እየመረች ያለች እሷ ነች ከዛ ዞር ብላ ስታይ ሰው የለም እንደምንም በጉልበቷ በቃላጮ ሁሉ እየተዘረበረበ በጉልበቷ ዳዴ ብላ አይዞሽ 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 እየተባለች በጠሰች ቀሩ ከዛ በኋላ በውልቸር ላይ ምናምን አስቀምጦ ነው ወሰዷት ግን ምን ተባለች መሰለ አሸናፊ ተባለች የወርቅ ሜዳሊያ ተሸለመች ወንድሜ ምክንያት ሰጣ አትጥፋ አትጠየቅም በኋላ አሁን ህመሙን ተቋቋመውና ችግሩን በለውና ወደ ግራ ወደ ቀኝ ያርክ ወደ ታየልህ ግብ ገስግስ መጨረሻ ላይ የሚታየው ፍጻሜህ ነው ክብር ተሰጣለህ ወይ ለዚህ ጌታ ኢየሱስ የተባረከ ይሁን ሃሌሉያ ምክንያት አያዋጣም በእግዚአብሔር መንግስት ምክንያት አትጠየቅ እከሌ አሰናከለችኝ እከሌ ነው እንዲያርግ አይሰራም የሚሰራው መትጋት ነው ለምን ሰይጣን የፈለገውን ሰው ለመጠቀም ይችላል አገልግሎት ቢሆን ሊጠቀም ይችላል ታቃላር ጴጥሮስን ተጠቅሟል ጴጥሮስን ከተጠቀመ ሌላ አገልግሎት እንዴት አይጠቀም ሊቀ ሐዋርያ የተባለው የ12ቱ ዋናውን እኮ ነው የተጠቀመው ሂድ አንተ ሰይጣን ተብሏል በጌታ ማንንም ሊጠቀም ይችላል አንቺ ግን ግቤን አንተ ግን የታየልኝን ማለት አለብህ አንዳንዴ ሳስብ ጾም ጾሎስን ጀምር እስቲ እንደው ትንሽ ስለኛም ልናገር የዛሬ 5 አመት ከመናመን መሆኑ ነው ስንጀምር ኬንት ልናፈነዳት ነበር ከብዛታችን የተነሳ ገባ አይደል ወደ 30 መናመን እንዲቡፍ ቢሎሮ ልትፈነዳት ይችላልች ያው ትንሽ ቤት ስለሆነች አጫ ቀበራለሁ እና እንደ ማራቶኑ አሁን ግን የምንመጣው አንዳንዴ 4 ሰው ነው አንዳንዴ 5 ሰው ነው ገባ አሁን ሲገባይ ወደ 40 ኪሎ ሜትር ደርሰናል ምንልለው እንደ በእውነት ነው በግላችሁም ህይወት ይሁን በቤተክርስቲያንም እንትን አትበሉልል ነው ተስፋ አትቁረጡ በመክንያት ወደ ኋላ አትበሉ እየታገላችሁ ሂዱ ጌታ ይባረክ እሺ ወደ መልእክቴ ልመለስ ዛሬ የምናገርበት ርዕስ እግዚአብሔር የሚጠላቸው ነገሮች በሚል ነው በህይወታችሁ ሰው የሚጠላው ነገር አለ እኔ እንዲህ አይነት ነገር አልወድም ይላል ሰው እኔ እንዲህ አይነት ነገር ያስደስተኛል ይላል እያንዳንዳችን የራሳችን የሆነ ፊሊንግ አለን የራሳችን የሆነ ደስ ያሰኛል ምንለው እንዲህ አይነት ነገር እኔ አይመቸኝም ደስ አይለኝም እኔ እሷን ልታገሳት ብዬ ነው እንጂ ብዙም አልወድም እንዲህ አይነት ነገር ምንለው ደግሞ የራሳችን የሆነ ነገር አለን እኛ ምንወደውም የሚያስደስተንም የተለያየ ነው አንዳችን የሚያስደስተን አንዳችን አያስደስተንም አንዳችን ምንጠላውን አንዳችን ልንወደው እንችላለን አሁን ግን ዛሬ ምነግራችሁ ስለሱ አይደለም የሰራዊት ጌታ እግዚአብሔር የኛ ፈጣሪና አለቃ ጌታችን የሆነው የሚጠላው ነገር ነው ዛሬ የምንነጋገረው። መቼም በየጊዜው ስንሰብክ ሰባኪዎች ብዙ ጊዜ እግዚአብሔርን የሚያስደስተው እግዚአብሔር የሚወደው ነው የምንነጋገረው። እሱ ጥሩ ነው፣ ግን የሚጠላውን ማወቅ ጥሩ ነው። እግዚአብሔር የተባረከ ይሁን። እግዚአብሔር የማይወዳቸው ነገሮች አሉ። በደፈናው መቼም እግዚአብሔር የማይወደው ኃጢአትን አይወድም። ግን ጠቢቡ ሰለሞን ቅንያዊ በሆነ መልክ ይሄ ያው የምሳሌ መጽሐፍ አጻጻፍ ለየት ያለ አጻጻፍ አለው። ሶስት ነገር አሉ፣ አራተኛውም እንደ ከፋ ነው። እግዚአብሔር ስድስት ነገሮችን ይጣላል፣ ሰባተኛውን ደግሞ ነፍሱ ትጸየፈዋለች። እንደዚህ ሶስተኛ አራተኛ እያለ ብቻ የሚጠቀሙት አጠቃቀም አለ። በዚህ ክፍል ላይ ሰለሞን ምን ብሎ ነገረን? እግዚአብሔር ስድስት ነገሮች ይጣላል አለና ሰባተኛውን ግን ነፍሱ አጥልቃ ትጸየፈዋለች ይላል። ዛሬ በእነኚህ ዙሪያ ነው የምንነጋገረው። ግን እያንዳንዱን ዘርዝሬ ልናገር ካልኩ ውለን ማደራችን ስለሆነ እንደሱ አልናገርም። ነካ ነካ እያረኩ ዋና ዋና ትኩረት የምፈልግባቸውን ቦታዎች ነው በተለይ የምናገረው። ከላይ ይሄን ክፍል ስታዩ ምን ብሎ ይናገራል? ስለ አንድ ምናምንቴ ሰው ስለሚባል ይናገራል። ምናምንቴ ሰው የበደለኛም ልጅ በጠማማ አፍ ይሄዳል ይላል። ከዛ ምን ይላል? በአይኑ ይጠቅሳል፣ በእግሩ ይናገራል፣ በጣቱ ያስተምራል። ጠማማነት በልቡ አለ። ሁልጊዜም ክፋትን ያስባል፣ ጠብን ይዘራል። ስለዚህ ጥፋት ድንገት ይደርስበታል፣ ድንገትም ይደቃል፣ ፈውስም ከቶ የለውም ይላል። ስለ አንድ መጥፎ ባህሪ ስላሉ ሰው ይናገራል። ይሄ ሰው ደግሞ ክፉ ነገሩ ምንድነው? በተለይ የተጠቀሰለት አንደበቱ ነው። በአፉ የሚያረገው ክፉ ነገር አለ። ይዘራል ይላል፣ ጠብን ይዘራል፣ በልቡ ጠማማነት ይሄዳል ይላል። በአይኑ ይጠቅሳል፣ በእግሩ ይናገራል ይላል፣ በጠማማነት ይሄዳል ይላል። እና ስለዚህ ሰው ከተናገረ በኋላ እግዚአብሔር ስድስት ነገሮች ይጣላል፣ ሰባተኛውንም ነፍሱ አጥብቃ ትጸየፈዋለች ይላል። ለመሆኑ እነኚህ ነገሮች ምንድን ናቸው ብለን ስንጠይቅ፣ አንደኛው ከቁጥር 16 ጀምሮ ነው። 17 ላይ ትዕቢተኛ አይን ይላል። እግዚአብሔር ትዕቢተኛ አይን ይጠላል። ይኸውላችሁ ወገኖቼ፣ እግዚአብሔር ትዕቢተኛን ይጠላል። ምን ማለት ነው? ለመሆኑ ትዕቢት ምንድን ነው? እንዲያስባችሁ ታውቃላችሁ? አንዳንድ ቃል ዝም የለመድናቸው ግን ቀስ ብለን ዲቴላቸውን የማናቃቸው ቃሎች አሉ። ትዕቢት ምንድን ነው ቢባል ሙሉ ማብራሪያ ያላችሁ፣ ምንድን ነው ትዕቢት? እከሌ ትዕቢተኛ ነው ሲባል ምን ማለታችን ነው? ወይ ትምክተኛ ነው፣ ትዕቢተኛ ነው ሲባል፣ እሺ ይሄ ኢቭን ከምን ጋር ነው የተጠቀሰው? ከአይን ጋር ነው የተጠቀሰው። በዚህ ክፍል ላይ ትዕቢተኛ አይን ይላል። ምንድን ነው የሚያሳየው? ለሌሎች ያለውን ንቀት፣ እሱ ከሁሉ የተሻለ እንደሆነ የሚያስብ እኔ ብቻ ነኝ አዋቂ የሚል በራሱ ብቃት እንዳለው የሚተማመን ሰው ማለት ነው። በራሱ ብቃት አለኝ ብሎ የሚያስብ ነው። አየህ፣ ሐዋርያቶች ትልልቆቹ ሐዋርያት እነ ጳውሎስን የሚያክሉ ምን አሉ መሰለ? ብቃታችን አሉ ከእግዚአብሔር ዘንድ ነው። እኛ ራሳችን በራሳችን የበቃን አይደለንም አሉ። እስቲ አሜን በሉ። ይሄውል ትዕቢተኛን እግዚአብሔር ለምንድን ነው የሚጠላው ብላችሁ ከጠየቃችሁኝ፣ የእግዚአብሔር ባህሪ አይደለም፣ የሰይጣን ባህሪ ነው። ዳይሬክት ትክክለኛ የሰይጣን ባህሪ ጥቀስ ከተባለ አንዱና ዋነኛው ትዕቢት ነው። የእግዚአብሔር ቃል በተለያየ ቦታ ነው ስለ ትዕቢት የሚናገረው። በጣም ብዙ ቦታ ላይ ስለ ትዕቢተኛ ይናገራል። ግን ውጤቱን ሁል ጊዜ ሲናገር ከውድቀት ጋር፣ ከኪሳራ ጋር፣ ከተበላሸ ህይወት ጋር ነው የተጠቀሰው። ትዕቢተኛ ተሳካለት የሚል አታነቡም መጽሐፍ ቅዱስ ውስጥ? ለጊዜው የሆነ ነገር ሊሄድ ይችላል፣ ፍጻሜው ግን ውድቀት ነው። በተለይ ይሄ አንደኛ ጴጥሮስ 5:5 ላይ የተጠቀሰው ቃል ምንድን ነው የሚለው? እግዚአብሔር ለትሑታን ጸጋን ይሰጣል፣ ትዕቢተኛውን ግን ይቃወመዋል ይላል። ይኸውላችሁ እግዚአብሔር ኃጢአት ሰው ቢያደርግ ይቃወመዋል አይልም፣ ንስሐ እንዲገባ ነው የሚያዘው። የፈለገ ነገር ቢያበላሽ ትዕቢተኛን ግን እግዚአብሔር መታገስ አይችልም። ዳይሬክት የሚጣለው ሰው እግዚአብሔር ትዕቢተኛው ነው። ለምንድን ነው ካላችሁኝ በራሴ እችላለሁ ብሎ የሚል ነው። አይ አም ማለት የቻለ የሰራሁት ጌታ እግዚአብሔር ብቻ ስለሆነ ሌላ እኔ ነኝ ወይም እኔ እችላለሁ ብሎ ልክ ሲል እግዚአብሔር ይጣለዋል። አትችልም ነው የሚለው። ያለ እኔ አትችልም ነው የሚለው። ስለዚህ ነገሩን ከምድር ላይ ይቆርጥለታል። ከዚህ በፊት ሮብስ አስተምር ነግሬያቸዋለሁ። በውጭ ዓለም ነው ከረጅም ዘመን በፊት አንድ ሰው ለፕሬዝዳንትነት ምርጫ ተወዳደረና ጋዜጠኞች ኢንተርቪው አደረጉት። እንዴት ነው ምርጫውን የምታልፍ ይመስልሃል ብለው ሲጠይቁት መልስ መሆን ያለበት አዎ ማልፍ ይመስለኛል ወይም አይ ማልፍ አይመስለኝም ነው መሆን ያለበት አይደል? እሱ ግን ምን ብሎ መለሰ መሰላችሁ? ከመቀመጫው ከፓርላማንቱ መቀመጫ 575 ወንበር ካገኘው እግዚአብሔር እንኳን ቢሆን ሊከለክለኝ አይችልም ማለት ነው። አልጠየቁትም እኮ እግዚአብሔር ይከለክልሃል አይከለክልህም ተብሎ አልተጠየቀም። ከዛ ከመቀመጫው 650 ወንበር አገኘ። 575 ካገኘ ሆነ ያለው። ለሊቱን ግን ሞቶ አደረ። እውነተኛ ነገር ነው መነግራችሁ። አይቻልም። ለምን መሰለ? ብቃት ያለው እግዚአብሔር ስለ ነገ ማውራት የሚችለው እሱ ብቻ ነው። አንቺም ሆነ አንተ ልታወራ እንኳን ስለ ነገ እንድትችል የተነገረልህ እግዚአብሔር ቢልና ቢፈቅድ ብንኖርም ብለህ ተናገር ነው የተባለው። ኢየሱስ የተባረከ ይሁን። ሃሌሉያ። ያለ እርሱ ፈቃድ የበላ ደስ ብሎ ተስተርላን የቀመሰ ማን ነው ይላል መጽሐፍ ቅዱስ። ያለ እሱ ፈቃድ ልታረገው አትችልም። በእውቀት አትችልም። በችሎታ አትችልም። ሁሉም ወሰን ገደብ አለው። የሰራዊት ጌታ እግዚአብሔር ሲፈቅድ ግን ትወጣለህ፣ በደህንነት ታርፋለህ፣ ትገባለህ፣ መሰማሪያም ታገኛለህ። ሃሌሉያ። ኢየሱስ ይባረክ። እግዚአብሔር ትዕቢተኛውን ይቃወመዋል። ይሁን ሰይጣንን አሁን ላለበት ህይወት ያበቃው ምን መሰለ? ሰይጣን እኮ በነገራችን ላይ እግዚአብሔር ሰይጣንን አልፈጠረም። ታውቃላችሁ አይደል? እግዚአብሔር እኮ ሰይጣን ብሎ አልፈጠረም። እግዚአብሔር የሰራው መልአክ ነው። በራሱ ጊዜ ነው አይደል ሰይጣን የሆነው? ከተበላሸ ኑሮ የተነሳ ነው ሰይጣን የሆነው። መጽሐፍ ቅዱስን መታቁ እንደሱ ነው እንጂ እግዚአብሔር ሰይጣን የሚባል ነገር ክሬት አላደረገም። እና ሰይጣንን ግን ሰይጣን ያደረገው ምን እንደሆነ ታውቃለህ? ትዕቢት ነው። እግዚአብሔር ከትዕቢት ጋር ትግስት የለውም። ከትዕቢትን አያመቻምቸውም፣ ቀጥታ ይጣለዋል። ስለዚህ እግዚአብሔር ትዕቢተኛ አይንን ይጠላል ተብሎ ተጽፏል። ይሄን ለማረጋገጥ የሰይጣንን ከፈለጋችሁ ኢሳይያስ 14 12 ላይ መሄድ ትችላላችሁ። አንተ የንጋት ኮከብ የአጥቢያ ልጅ ሆይ ስለምን ከሰማይ ከዛ ከነበርክበት ክብርህ ተዋረድክ ብሎ ነው የሚጠይቀው። እና አንተም በልብህ እንዲህ አልክ፣ ዙፋኔን ከፍ ከፍ አደርጋለሁ በልዑልም አምላክ እመሰላለሁ አልክ ብሎ አምስት ነገሮችን ይናገራል። እንዳውም በእንግሊዘኛ አምስት ጊዜ አይ አም ብሎ ነው የተናገረው፣ ወይም አይ ዊል ብሎ ነው የተናገረው። አምስት ጊዜ እንዲህ አደርጋለሁ ብሎ ተናግሯል። አይ ካበዛ ብዙ ጊዜ የትዕቢት ንግግር ነው። ታውቃላችሁ አይደል? ስለ መሪነት እንኳን ሲነገር ትክክለኛ መሪ አይ የሚል ሳይሆን ዊ የሚል ነው የሚሉት አይደለም? ምክንያቱም በራሱ ምንም ሊሰራ አይችልማ። አንዳንዴ እኛ ቅድሚያ የሰጠነው ነገር እግዚአብሔር ሲያይ እንደዛ የማያይበት ጊዜ አለ። እኔ ይህን ብዙ ነገር አይቻለሁ። ካነበብኩትም ከግሌ ህይወትም ያየኋቸው ነገሮች አሉ። አንድ ጽሑፍ ላይ አንድ ጊዜ ያየሁት ምንድን ነው፣ አንድ ቤተ ክርስቲያን ተሰራ። ገጠር አካባቢ ያለ ቤተ ክርስቲያን ነው። እና ሲሰሩ ሁሉም በአቅማቸው ነው። እዛው ባሉ ኢንጂነሮች፣ እዛው ባሉ የጉልበት ሰራተኞች፣ እዛው ባሉ ገንዘብ ማዋጣው ራሳቸው ነው የሰሩት። እና ልክ ቸርቹ ሰርተው ሲጨርሱ እንደ ነገ ሊመረቅ እንደ ዛሬ ያው ከደጅ በጨርቅ የተሸፈነ አለ፣ ስም ዝርዝር ተጽፎበታል። ከላይ የፓስተሩን፣ ከዛ የምክትሉን ፓስተር፣ የሽማግሌዎቹን፣ የአገልጋዮቹ ስም የተወሰነ ጽፈው በጨርቅ ሸፈኑት እና ነገ ሲከፈት ሊገልጡት ማለት ነው። ከዛ ፓስተሩ ሌሊቱን ተኝቶ ህልም አየ። ያየው ህልም ሁሉ ነገሩ እንደዛው ነው። ግን ከላይ የተጻፈው ስም የአንድ እናት ስም ነው የፓስተሩ ስም አይደለምና እንዴ ወይዘሮ ከሌ ከሌ ማን ነው ያረገው ብሎ ስሙን ያሰላሰለ ነቃ በጣም ደነገጠ ከዛ በጧት ሄዶ እንደዚህ እንደዚህ የሚባሉ ሴት ታቃላችሁ እሺ አረ አናቅም አሉ እዛም ሲጠይቅ አናቅም በኋላ አንሴ እንዴ ያቃቸዋለሁ አለች እኛና ማማንተናቸው ከኋላ መጥተው የሚቀመጡት እናት እሳቸው ናቸው አሉ አረ ጥሩልኝ አለ ፓስተር ማዘር አቤት ለመሆኑ ይሄ ቤተ ክርስቲያን ሲሰራ የርሶ ድርሻ ምን ነበር ምንድነው ያደረጉት አላችሁ ሲላቸው ልጄ እኔ ደግሞ ምን አቀማልኝና ምን አረጋለሁ ብቻ ድንጋይ ለሚያጓጉዙት አህዮች ውሃ ሳጠጣ ነበር አየ የሰራሁት ጌታ እግዚአብሔር ፓስተሩ ጻፍ በትለህ ለመጨረሻ የሚጽፋቸው ሴትዮ አመጣና ተላይ ሃሌሉያ ገልብጦ አነበበልህ ማለት ነው ሃሌሉያ ኢየሱስ የተባረከ ይሁን አምላክ እንደ ሰዋይ የልብህን ሞቲቭ ያያል ስለዚህ ከላይ ስለጻፍክ ከላይ አያረግህም እንደውም ከላይ ከጻፍ ገልብጦ ከስር ነው የሚከት መጽሐፍ ቅዱስ እንደዛ ነው የሚለው እግዚአብሔር ራሱን ያለልክ ዝቅ ዝቅ ስላደረገ ከስም ሁሉ በላይ ያለው ስም ሰጠው ከፍ ከፍ አደረገው ይላል ስለ ኢየሱስ ሲናገር ዝቅ ስትል ከፍ ትላለህ ከፍ ላለው ካልክ ትዋረዳለህ ይሄ ክርስትና ትምህርት ነው አንድ ጊዜ በጣም የሚገርመኝ ነገር አለ ሉቃስ ላይ ነው ሉቃስን ስናጠና በተለይ ተነዋል ሉቃስ 14 ቁጥር 8 ላይ ኢየሱስ የሆነ ዝግጅት ላይ ተጋበዘ እና ኢየሱስ ደግሞ በጣም የሚገርመኝ ሄደ በነገራችን ላይ ኢየሱስ ካለ ድግስ ላይ ዝግጅት ላይ ከጋበዝከው የሆነ ነገር ይሆናል ያው ዝም ብሎ መጥቶ አይሄድም ቃራ ዘገሊላም ታቃላችሁ መጥቶ በጉድለታቸው ሙላት ሆኗቸዋል እዚህ ክፍል ላይ ዝግጅቱ ላይ መጣ መጥቶ ሲያይ ሁሉም ከፊት ወንበር ግጥም ብለው ገና የገቡት ሰዎች ሁሉ ከፊት ነው መጥተው የተቀመጡት ከኋላ ሲታይ እንዳለ ባዶ ነው ከዛ ኢየሱስ መጣና ወደፊት መጣ ወደ መድረኩ ሳይጋበዝ ከዛ እንዲያላቸው በምትጋበዙበት ሰዓት ፈጥናችሁ የክብር ወንበር አትያዙ አላችሁ ለምን መሰላችሁ ከናንተ የተሻለ በኋላ ተጋብዞ ከሆነ ወንድሜ ተነስ ይልህና ይጋበዘው ሰው ወደ ኋላ ወስዶ ያኛው ሰው የከፊት ያስቀምጣል በዚያ ጊዜ በሁሉ ፊት እፍረት ይሆንባል አለ ተነስ ተብለ አየ በዝም ማለው ወደ ኋላ ስትሄድ ተመልከት እንዴት እንደሚከብድ ግንስ ቀድመህ ትንሹን ስፍራ ያዝ ባለቤቱ ጋባዡ የጠራው ስለሚያቅ ይመጣና አንተ እዛ ጋር አይደለም ቦታ ከፍ በል እዚህ ጋር ነው ሲል በሁሉ ፊት ክብር ይሆንልሃል ከታች በባለቤት ይው ተይዘ ወደፊት ትመጣና ከፊት ትሆናለህ አለ ስለዚህ በምትጋበዙበት ጊዜ ፈጥናችሁ የክብር ስፍራን አትያዙ አላችሁ አንድ ምስጢር ልንገራችሁ ይሄ ወንበር መያዝ ዝም ብሎ ወንበር መያዝ ብቻ እንዳይመስልህ ቀስ ብለው ውስጥ ስታየው ምን ማለት መሰል እኔ ከሁሉ የተሻልኩ ነኝ ማለት እኮ ነው መጥፊት ቁብ ስትል ስንት ሰው ተጋብዞ ማንንም ከኔ በላይ የለም ማለት እኮ ነው አየ ወንበሩም እኮ ይናገራል እና መጥቶ ከፊት ሲቀመጡ ጌታዬና ሲጀመር እንደሱ አይደለም መንፈሳዊነት ከታች ነው ወርታች ነው እንጂ እኔ ነኝ ካላችሁ ትዋረዳላችሁ ብሎ በዚያው ትምርት ሰጥቷቸዋል ወገኖቼ እናንተ ካልገባችሁበት እናንተ ሐሳብ ካልሰጣችሁበት እናንተ ከሌላችሁበት ስራው ትክክል እንዳልሆነ የሚመስላችሁ ካላችሁ ተሳስታችኋል እግዚአብሔር ከገባበት ነው ለውጥ የሚያመጣው የሰራውት ጌታ እግዚአብሔር ስላለበት ነው ፓስተሩ ስላለበት አገልጋዮቹ ስላሉበት አይደለም ሁሉን የሚችል አምላክ ከገባበት ማንንም ተራ በሚመስለው ነገር ታላቅና ተአምራትን ማድረግ ይችላል ሃሌሉያ የጠራ የታመነ ነው ኢየሱስ የተባረከ ይሁን ስለዚህ ትዕቢተኞችን እግዚአብሔር ይቃወማል ፈርዖን ትዕቢተኛ ነበር ዘጸአት ምዕራፍ 5 ቁጥር 2 ላይ ስትመጡ ሙሴ መጣና እንዴ አለው እግዚአብሔር እንዲላል ህዝቤን ልቀቅ ይላል አለው ሙሴ ተናግማኑ ፈርዖን የተናገረው ቃል እንደዚህ የሚል ነው ቃሉን እሰማ ዘንድ እስራኤልን እለቅ ዘንድ እግዚአብሔር ማን ነው አለ ይላል ሰማ ቃሉን እሰማ ዘንድ እስራኤልን እለቅ ዘንድ ማን ነው ይሄ የምትጠሩት አምላክ አለ ምን ማለቱ መሰለ እኔን ሊያዘኝ የሚችል ይሄ እግዚአብሔር የተባለው ማን ነው አለ ከዛ እግዚአብሔር እነ ሙሴ አይ ነግረናል ብለው ሄዱ ከዛ እግዚአብሔር እንዲያለ ልቡን አደነደና እኔ ጨምሬ አደነድንለታለሁ የበለጠ አደነድነዋለሁ አለ። ክብሬን እገልጥበታለሁ አለ። ማን ደሆንኩ አሳየዋለሁ አለ። ይኸውልህ አንዳንድ ትቢተኛ የሚመስሉ ሰዎች የተሳካላቸው ሲመስል አይዞ በእግዚአብሔር ትግስት ነው እየኖሩ ያሉት። እስኪሞላ ነው ሲሞላ ቀድም ከላይ እንዳነበብኩ ክፍል መታሰቢያ የላቸው። ለምን? ዋናው ጋር ነው የተጋጩት። ሁሉን ከሚችለው አምላክ ጋር ነው የተጣሉትና ይደቃሉ ነው የሚለው። ፈርዖን እንደምታውቁት እግዚአብሔር መታሰቢያ እንዳይኖር ቀብር እንዳይኖር አድርጎ ውቅያኖስ ውስጥ ጨምሮታል። ድንጋይ ለባህር እንዲጣል በቀላይ ውስጥ ጣልካቸው ብሎ መዝሙረኛው ዘምሮላቸዋል። ለመሰለ የተጣለው ቀጥታ ከሰራዊት ጌታ ከእግዚአብሔር ጋር ነው። ስለዚህ ወገኖቼ ግድ ይሄን ስላችሁ ትልልቅ ትቢት አታስቡ። በትንንሽ በምትነጋገሩት ንግግር ከሰዎች ጋር በምታወሩት ራሳችሁን ፈትኑ። አይ አንዳንዴ ዝም ብሎ መስማት ጥሩ ኦኬ፣ ሌላውን ሰው ለመስማት ዝግጁ መሆን ኦኬ፣ አሃ እንደዚህ ነው እንዴ? አዎ። አንዳንድ ማደንቃቸው ሰዎች አሉ፣ እነሱ በዛ ነገር ፕሮፌሽናል ሆነው ግን ይሰማሉ። አረ ኦኬ እንደዛ ነው። ከዛ በኋላ ሀሳብ መስጠት ካለባቸው በትህትና ቀስ ብለው ይሄ ነው ትክክሉ እንጂ ስቀ አለ አይደል? አረ እንደሱ ነው እንዴ ብለ ግንባርለ አረ ኦኬ ብለ አለ አይደል? እኔ ነኝ የማውቀው መባል የለበት። ይሄ የክርስትና ትክክለኛ አካሄድ አይደለም፣ ወይም እግዚአብሔር ይጠላዋል ማለት ነው። እሺ፣ ስለ ትቢት ይሄን ያልካል ይበቃል። እንደነገርኳችሁ እያንዳንዱ ሰፊ ክፍል ስላለው ነው። በሁለተኛ የተጠቀሰው ሐሰተኛ ምላስ የሚል ነው። ሐሰተኛ ምላስ እንደገና ቁጥር 6 ላይ ስድስተኛው እግዚአብሔር የሚጠላው ሐሰተኛ ምስክር የሚል ነው። እንደገና በመጨረሻ ላይ በወንድማማች መካከል ጠብን የሚዘራ የሚል አለ። እነኚህን አንድ ጋር አድርጌ ልናገራቸው ከአንደበት ጋር የተያያዙ ስለሆኑ፣ ምክንያቱም እንዳልኳችሁ ሁሉንም በየተራ ከምናገር ውሸት ኃጢአት ነው። ውሸትን እግዚአብሔር ይጠላል። ሐሰተኛ ምላስ አንድ ሰባኪ ሲናገር ሰምቻለሁ። ድሮኔ አለ ፕሮፌሽናል ላየር ነበርኳል። ፕሮፌሽናል ለምን እንደምዋሽ ግን አላቅም አለ። እና አንድ ቀን እንደውም ማረሰው ወደ ቤት ስገባ ልክ ከደጅ ስገባ ወይኔ አልኳለ። ድንገት ቤት ስደርስ ምን ሆን ካሉኛል አባቴና እናቴ ቤተሰቡ ምን ሆን ሲሉ ያየሁ እባብ እዚህ በር ላይ አልኳቸዋል። ሁለት ሰዓት ሙሉ ነው እባብ ፍለጋ አለ። ግን እኮ እኔ እባብ አላየሁም አለ። ገባ አይደለ? እንዳንድ ሰው የሆነ እንትን የሚያረጋቸው ሰዎች አሉ ታውቃላቸው አይደል? እንት በቃ ንዝንዝ የሚያረጋቸው ምንም ለማይከብሩበት ለማይዋረዱበት ታልዋሹ መኖር የማይችሉ አንዳንድ ሰው ለምን እንደዋሽ እንኳን እርግጠኛ ላችሁ 10 ደቂቃ አውርታችሁ ትለያያላችሁ። እናንተ አትሾሙት፣ እናንተ አታዋርዱት። ምን አስዋሸው እስቲ? በዛ ፍጥነት ውስጥ መዋሸት ነው የሚያስበው። እንዴ ስታወሩት የት ሀገር ነበርክ ብላችሁ ሲጀምሩ ቀጥ ብሎ ተለቅ ያለ ሰው ከሆነ ስለ ጃንሆይ አጎቱ አያቱ እንደሆኑ ሊያወራላችሁ ይችላል። ምንም አይጠቅምም። አሁን ለኔ ቢነግረኝ ይገባል። እንደገና ደግሞ ትዲቆ ዞር የደርግ አካባቢ ከመጣኝ ነው ሚኒስቴር ልጅ እንደሆነ ሊነግረኝ አለ አይደል? ራሱን የሆነ ቆል ነው። ለመሆኑ ሰው ለምንድን ነው የሚዋሸው የሚለውን አንዳንድ ነገር ለማየት ሞክሬ ነበር። መቼም ውሸት ሁሉ ምንጩ አንድ አይደለም። አንዳንዴ ቅጣት ፍራቻ ነው። ከጀርባ ያለውን ነገር ፈርተው ሰዎች እንደዚህ ቢሆኜ ነው ብለው ይዋሻሉ። እሱም ትክክል አይደለም። ግብዞቹ የሚዋሹት የበለጠ ተቀባይነት ለማግኘት አለ አይደል? ኢምፕረስ ለማድረግ ሌሎችን ለማስደነቅ ባልሰሩት ነገር እኮ ሰርተው እኮ ቢሆን እሺ። እና ዋሽተው በቃ ብቻ ከፍ ከፍ ያለ ስም ለማግኘት ነው። ግን ብዙ ጊዜ ያዋርዳል። አንድ ጊዜ የሆነ ቀልድ ቴሌቪዥን ላይ ጠናል ብለው ልጆች ነግረውኝ ነበርና እሱ ነገር ጥሩ ለትምህርት ይሆናል። አይ ቲንክ ብነግራችሁ አንዱ የሆነች ጓደኛ ሊያገኝ ይቀርባል እና ሲያጫውታት እንግዲህ አዲስ ነገር መፍጠር እንዳለበት አስቦ ምን ይላል? አደገኛ ዋናተኛ ነኝ ያላት ገባ። እንዳውም አሳ እንኳን እንደኔ አይዋኝም፣ ምክንያቱም እኔ በጀርባ ሁሉ ዋኛለሁ አላት። ገባ አሳ በፊት ለፊት ብቻ ነው ብሎ በጣም ነገራት። ልጅቷ በጣም ተደነቀች። አረ እንደዚህ በጣም ጎበዝ ዋናተኛ ነው። ኦኬ እሱ ደግሞ ውሃም በብርጭቆ ነው እንጂ የዋለበት ሁሉ ማቀም አቀም ከዛ አንድ ቀን እሷ ደግሞ በቃ አድል አገኘችና በቃ ዛሬ ዋና እንሄዳለን ብላ ትኬት አዘጋጀች ልትወስደው ምን ያንን ዋናህን ታሳየኛለህ ፕሊስ ብላ አየ የዋሸህቀን ልትሄድ ትችላለህ ግን በሚቀጥለው ከእውነቱ ጋር ስትጋፈጥስ ነው እኮ አሁን ችግሩ ከዛ ቁጭ ብሎ ደብዳቤ ጻፈ አሉ እናቴ ጉዶኝልሻለሁ የማልችለው ነገር ይችላልው ብዬ ሰምጬ መቅረቴ ነው ብሎ ለእናቱ ደብዳቤ ጻፈ አሉ ምን ለነገር ነው ማናነቀ እንዴ እሷ እንትን ለጥፋለች ማስተዋቂያ ፕሮፌሽናል ዋናተኛ ነው መፈልገው አላለች ገባጁ አይደል ምን ልልፈልጌ ነው አንዳንዴ ሳንታነቅ ቅድድድድድ አላር ትርትርትርትር ምን አለ ቢቀርስ በእውነት እኔ ቆዝላየው አንዳንድ ሰው ሽምቅቅ ሁሉ ያረጋቸዋል አረ እሺ ቶሎ ሁሉ ወሬውን ሁሉ እንዲያቋርጥ ትፈልጋላችሁ ከድንጋጣያችሁ የተነሳ ምን ነው አፈጠጣችሁ አይ ጥሩ አይደለም አሰት ብዬ ነው ያዋርዳል ደሞ እንደ ውሸት አዋራጅ ነገር የለም ይገርማቸዋል ውሸት በጣም መጥፎ ነገር ነው እሺ ወደ መጽሐፍ ቅዱስ ለመልሳችሁ እሱ ነው ይውል ሐሰት በውሸት መኖር ሰይጣንን ማገልገል ነው አየህ አሁን አንዳንድ ሰው እግዚአብሔር ቤት ይመጣል ግን አገልጋይነቱ የእግዚአብሔር አገልጋይ ከመሆን ይልቅ የሰይጣን አገልጋይ የሚሆንበት ጊዜ አለ ለምን በውሸት የሚኖር ከሆነ የሰይጣን አገልጋይ ነው ለምን ካላችሁ ዮሐንስ ምዕራፍ 8 ቁጥር 44 ላይ ሄዳችሁ ስታነቡ እርሱ ነፍሰ ገዳይ ነው ሐሰትን ሲናገር ከራሱ ይናገራል እውነት በሱ ውስጥ የለም ይላል ሐሰተኛ ነው ከመጀመሪያም ይላል እና ሰይጣን ነው የሐሰት ፈጣሪ የውሸት ዋናውና የሱ አገልጋዮች መሆናችን ነው የሱ ሥራ አስፈጻሚዎች መሆናችን በውሸት በመኖር ጊዜ ስለዚህ ወገኖቼ ውሸትን እንደ አማኝ ካንደበታችን ማስወገድ መቻል ይኖርብናል ማለት ነው አንደኛ ጢሞቴዎስ ምዕራፍ 3 ከ14 ጀምሮ ጳውሎስ ለጢሞቴዎስ ይጽፍለት ወዳንተ እንድመጣ በቅርብ ተስፋ አደርጋለሁ በዘገይ ግን በእግዚአብሔር ማደሪያ ቤት እንዴት መኖር እንደሚገባህ ጽፍልሃለሁ ቤቱም የእውነት አምድና መሰረት ነው ይላል ሃሌሉያ የእግዚአብሔር ቤት ውሸት የለውም በውሸት ላይ የተመሰረተ አይደለም ስለዚህ በተቻለን መጠን እውነተኛ መሆን መቻል አለብን እውነት ሰው ሲናገር ለጊዜው ተቀባይነት ያጣል ይመስል በሌሎች የተናቀል ይመስል ብዙ ነገር ይኖረዋል ግን በውጤት እውነቱ ለጊዜ ያስከብራል ሃሌሉያ እውነተኛ መሆን ጥሩ ሰዎች ስለናንተ ሲመሰክሩ ምን ይላሉ ኦ እሷ ካለች እውነቷን ነው ትባላላችሁ እሱ ካለ እውነቱን ነው እሱ ካለ ዝም ብሎ አይልም እውነቱን ነው ማን የነገረህ ከለ ኦ አይ እኔ እንጃ ማጣራት አለብን የምትባሉ ከሆናችሁ ተከክላል ከባ ማን ያለው ከሌላ ቆና ጣራው ሊሆንም ላይሆንም ይችላል መባል የለብንም እሺ እንግዲህ በዚህ ክፍል ውስጥ ስናይ አንድ የምናየው ነገር ስለ አይን ይናገራል ስለ ምላስ ይናገራል ስለ እጅ ይናገራል ልብ ይናገራል ስለ እግር ይናገራል እነኚህ ነገሮች በሙሉ የሚያወሩት እንደዛ ነው ሐሰተኛ ምላስ ንጹህ ደምን የምታፈስ እጅ ክፉ ሐሳብን የምታበቅል ልብ ወደ ክፋት የምትሮጥ እግር ሐሰተኛ ምስክር በወንድማማች መካከል ጠብን የሚዘራ ነው የሚለው እና እጅን አይንን እግርን ልብን እና ምንድነው የሚያመለክተው ሁለንተናን ነው ለእግዚአብሔር ሁለንተናን መቀደስ ያስፈልጋል የተወሰነ ፓርታችን እግዚአብሔርን ይያገለግል የተወሰነ ፓርታችን ለስጋ ወይም ለሰይጣን መኖር የለበት ማለት ነው ለዚህ ጥሩ ምሳሌ የሚሆነው ዘሁልቁ 14 24 ላይ ያለው ካሌብ ነው ዘሁልቁ ምዕራፍ 14 ቁጥር 24 በፍጹም ልቡ ስለተከተለኝ ይላልና በሌላው ትርጉም በሙሉ ማንነቱ ስለተከተለኝ ብሎ እግዚአብሔር የመሰከረለት ሰው ነው ኢየሱስ ይባረክ ከዚህ ጋር እንግዲህ ቀደም እንደነገርኳችሁ ስለ ሐሰተኛ ምስክር የሚለው ነገር አለ በአጠቃላይ ውሸት ወይም ክፉ ንግግር የሚናገሩ ሰዎችን ውሸትም ይሁን ሌሎች አላስፈላጊ ሌሎችን የሚጎዱ አግባብነት የሌላቸው ንግግሮችን የሚናገሩ ሰዎች አምልኳቸው እንኳን ከንቱ እንደሆነ መጽሐፍ ቅዱስ ይናገራል። ያቆብ ምዕራፍ 1 ስታነቡ ከቁጥር 24 ጀምራችሁ ወርታች ስታዩ ምንድነው የሚለው? አንደበቱን ሳይገታ ልቡን ያሳተ እግዚአብሔርን የሚያመልክ ማንንም ቢኖር የሚመስለው ቢኖር የርሱ አምልኮ ከንቱ ነው ይላል። አንደበቱን ሳይገታ ልቡን ያሳተ በፈለጋችሁት ጊዜ የፈለጋችሁትን የምትናገሩ ከሆነ ትክክል አይደለም። ሌላው ሊጎዳ የሚችል ንግግር መናገር የለብንም። እንደውም ከዚህ በፊት ስነግራችሁ ነበር ግልጽነት በግልጽነት ሰበብ የፈለግነው በፈለግን ሰዓት የመናገር መብት የለንም። እንደውም ግልጽነት ማለት ላይሰንስ አይደለም የፈለጉትን የመናገር አይደለም። ሌላውን ከጎዳ ካቆሰለ ትክክል አይደለም። እንደውም ምላስ አጥንት የለውም እንጂ አጥንት ይሰብራል ይላሉ። አረ ለስላሳ ነው የሚመስለው ግን የስንቱን ወገብ ቆርጧል። አልጋ ላይ ሁሉ ሊያስተኛ ይችላል ታቃለ። ያው በተለይ አገልጋይ ስትሆኑ ያው ብዙ ነገር ይገጥማቸዋልና አገር ቤት በቃ እንደዚህ ጎብጠው የሄዱ ሰዎች ገጥመውኝ ያቃሉ። በምላስ ተጎድተው ማለት ነው በቃ እንደተሰብረው ምንድን ነው በቃ ያልጠበቅኩት ሰው እንደዚህ አለኝ እንደዚህ ጎዳኝ ብለው በቃ በጣም ላይፋቸው ሲመታ ይታያልና ቃል ኃይል አለው ታቃላችሁ። የእግዚአብሔር ቃል ኃይል አለው የሰውም ቃል ኃይል አለው። ስለዚህ ንግግሮቻችን ቁጥብ የተመጠኑ ለሌላው ማነጽ ምክንያት ይሆኑ እንጂ የሚያፈርስ መሆን መቻል የለባቸው። ለምን እግዚአብሔራዊ የሆነ እኛ እግዚአብሔር ሰዎች ስለሆን እግዚአብሔር እንደሚናገር ነው መናገር ያለብን ለማለት ነው። ስለ ሐሰተኛ ምስክር ስናስብ በተለይ ይሄ ናቡቴ የሚባለውን ሰው ታቃላችሁ አይደል? መጽሐፍ ቅዱስ ውስጥ አካብ መጣና የወይንህን ስፍራ ስጠኝ አለው። ንጉስ ነው አካብ የኤልዛቤል ባል ነው። መጣና ይሄን የወይንህን ስፍራ ስጠኝ አለው። እሱ ደግሞ እንዴ ያባቶቼን ርስት አልሰጥህም አለው። ካባቶቼ የወረስኩት ነው አልሰጥም አለው። ከዛ በጣም አዘነ ንጉሱ። እኔ እኮ በምትኩ ሌላ ሰጣለሁ አለው። አይ አልሰጥም አለው። ተዛ በኋላ ግን አንድ የገረመኝ ነገር እንደው ምን ሳይ ግን እንዴ በጣም መብት ነበራቸው እንዴ አልኩኝ። ገባቸው አሁን እዚህ ዘመን አሁን ቢሆን አገር ቤት ምናም ቢሆን እርግጠኛ ነኝ እንደዚህ ዘለቅ ብለው አስተርተው የሚያናግሩት አይመስለኝም። ከባል ግን ጠይቀውታል ነው እንደውም ንጉሱ ራሱ ነው የጠየቀው። ፈልገው ነው አለው። ኖ አልሰጥም አለው። ከዛ እሺ ብሎ ተናዶ ወደ ቤት ሲሄድ ሚስቱ ኤልዛቤል አገኘችው። ምን ሆን ካለችው በጣም ተበሳጭቻለሁ። ናቡቴ የወይንህን ስፍራ ስጠኝ በምትኩል ሌላ ሰጣለሁ ብለው አልሰጥም ያባቶቼ ለርስት አለኝ አለ። ታዲያ አንተ እስራኤልን ትመራለህ አለችው። አንድ ተራ ሰው መሬት ሰጠኝ አልሰጠኝ ብለህ ትበሳጫለህ? ምግብ አልበላም ብለህ ትተኛለህ? ተነስ እኔ ሰጣለሁ ነገ አለችው። ከዛ በኋላ ምናምንቴ ሰዎች ሐሰተኛ ምስክር ሁለት ሰዎች አዘጋጀች። ከዛ ምን አሉ? ሄዱና እግዚአብሔርን እኮሷ የእግዚአብሔርን ስም ከምድሪቱ ላይ ያጠፋች ያለችው ኤልዛቤል ለክፉ ስራዋ ሲሆን የእግዚአብሔርን ስም መጠቀም ፈለገች። እና ምን አለች መሰላችሁ? እግዚአብሔርንና ንጉሱን ሲሰድብ ሰምተናል ብላችሁ ለሽማግሌዎች ሄዳችሁ ተናገሩ አለች። ከዛ መጡና ሁለቱ ሰዎች እግዚአብሔርንና ንጉሱን ሲሰድብ ናቡቴን ሰምተናል አሉ። አረ አዎ ዘዳግም እንደዚህ ብለው ተቀሱና እግዚአብሔርን ሲሰድብ የሰማ ይወገር ነው የሚለው ብለው አደባባይ ላውተው በድንጋይ ወግረው ገደሉት። ከዛ ልጆቹን ሁሉ ገደሉ። ኢኖሰንት የሆነውን ሰው ምንም ያላረገው ውሾች መተው ደሙን ላሱት ሜዳ ላይ ተገሎ ለምን እግዚአብሔር ሰድቧል ተብሎ ነው። ከዛ በሊድነው ወረሰው አለችው። ምንድነው ሲላት ሞቶልሃል ተገዳዳሪው ማይነካል ሂድ አለችው። ከዛ እሱ ደግሞ እርሻውን ሊያሳጥር ልክ ሲገባ እርሻው መሃል የሰራው ጌታ እግዚአብሔር ባሪያውን ተነሳለው። ነገስታት የማይፈሩ ቆራጥ ባሪያዎች ስለነበሩ ተነስ ኤልያስ ሂድ አለው። እርሻው መሃል ናቡቴን ገሎ እርሻው መሃል እየተንጎራደደ ነው ፍጠን አለው። ኤልያስ መጣ። ከዛ ልክ ሲያው እርሻው መሃል ተገናኙ። የሰራውት ጌታ እግዚአብሔር ልኮኛል አለው። ምን አለ ሲለው ገለ ወረስከው ይላል እኔ ጻድቅ ፈራጅ ስለሆንኩ የሱን ደም ውሾች እንደላሱት ያንተን ደም ውሾች ይሉስታል ይሄ ብቻ አይደለም ከኋላ ግን አቀናባሪ ሆና በስውር የሰራችሁ ማንንም ያላያት ግን ስጋዋን ይበላዋታል ይላል የሰራውት ጌታ እግዚአብሔር አለ ለትንሹም ለትልቁም ሁሉም ይፈርድ የሰራውት ጌታ እግዚአብሔር ነው እስቲ ክብር ታመጣለህ ሆይ ሃሌሉያ ንጉስ ስለሆነ ሊለቀው አልፈለገም አልአው ገለወርሳል ምስኪኑን ሰው ደሙን በአደባባይ አፈሰስክ ያላረገውን አረገብለ ይሄ ነገር ምን ያላስከፍ እንደሆነ አንተም በቤት ታየዋለህ አለው እንዴት ክፉ ነው አንዳንድ ሰዎች ጥላቻ ስላላቸው በሰዎች ላይ ክፉ ምስክር ሆነው ይቀርባሉ ተጠንቀቁ በዘመናችሁ በማንም ላይ እዳ አይኑርባችሁ ሰዎች ክፉ አያርጉባችሁ ለላችሁ አልችልም ጉዞ በሙሉ ክፋት የተሞላ ነው እናንተ ግን ክፉ አታድርጉ አንድ ጊዜ ከረጅም አመት በፊት አንድ ታሪክ ሰምቻለሁ በአገልጋዮች መካከል ትንሽ ግጭት ነበር እና አንዱን አገልጋይ ጠመዱት እሱ በህዝብ ዘንድ ተቀባይነት አለው ልጁ ጥሩም ያገለግልም ነው ስለዚህ ሌሎቹ አገልጋዮች ሰው ሁሉ ወደሱ ያያየ ያስቸግራቸው በጣም ተበሳጩበት እና ተንኮል አቀዱ ያቀዱት ተንኮል ምን የሚል ነው የሆነ ተንኮል ሰሩ ብቻ እና ጉባኤ መሃል አንድ ቀን እሱ ቆሞ እሺ ጌታ ይባረክ ቃል አሁን አነባለሁ ብሎ ሲል ታጉባኤ መሃል በጣም ብዙ ህዝብ ከተሰበሰበበት ማለት ብላ አንድ ሴት ቆመች ህዝቡ ሁሉ አስቡ ትልቅ ጉባኤ ጻጥ ያለ ጉባኤ በሺ የሚቆጠር ህዝብ ዞር ብሎ ሲያት ህፃን ልጅ ይዛለች ደሞ አስወልዶኝ ክዶኝ እንደገና አሁን ዛሬ መድረክ ላይ ቆሞ ይሰብካል አለች ያ ሁሉ ህዝብ ወይ ብሎ አንገቱን ደፋ ማይኩን አስቀምጦ ወረደ ከዛ ወራት ተቆጠረ የቤተክርስቲያን መሪዎች በጣም አዘኑ ሁሉ ሰው ልቡ ተሰበረ እንዲያርክ ለምን አርክ ያለውም የለም ይመጣል ቤተክርስቲያን ከኋላ ይቀመጣል አምልኮ ሹልክ ብሎ ይዳል ሁለት አመት ተቆጠረ የገባህ ያለው የለም ደሞዝም ይሰጠው የለም ኑሮ በራሱ እየታገለ ከሁለት አመት በኋላ ጉባኤ መሃል ያቺ ሴትዮ ወብላጮች እንደገና ሰው ዞር ሲል ምንድነው ደሞ ሲሉ አገልጋዮቹ ናቸው በያሉኝ እኔ ማቀው ነገር የለም እሱም እንዲያነን ነገር አላረገም በላ ተናገረች ከዛ በጣም ህዝቡ አዝኖ ታዲያ አሁን ምን አገኘሽና ነው ሲሏት ቀመተኛ ታቃተኝ ለሊት መተኛ ታቃተኝ ቆሜ ሜዳ ቃተኝ ነፍሴ ልትወጣ ነው እግዚአብሔር አስተነቀቀኝ ለዚህ ነው አለች ምን ልነግራችሁ ነው ምናልባት እንዴ ከፋ ደረጃ ላይ ሰው ላይ ደርሱ ይችላሉ ግን በውሸት ብዙዎችን የጎዱ ሰዎች በመድሪቱ ላይ አሉ በተለይ በቤተክርስቲያን አሉ በንጽህና የሚሄዱ ሰዎችን እግዚአብሔርን ፈርተው የሚሄዱ ሰዎችን ምክንያት አጋጭተው በውስጣቸው ካለው ከተበላሸ ሞቲቭ የተነሳ ለመዘርጠጥና ለመምታት የሚደረጉ ጥረቶች በየዘመናት ይኖራሉ ይሄን ስል እንደው መንፈሳዊ ሆኑ ሰዎች ይሄን ያረጋሉ ማለት አይደለም አንዳንዴ ግን በመሃል ያው እንደምታውቁት ጠላት የሚያዘጋጀው ነገር ስላለ ነው እና የሐሰተኛ ምስክርን እግዚአብሔር ይጠላል ደሞም ይበቀለዋል ይሄን ቀደም ያነበብኩላችሁ ክፍል እንደሚናገረው ድንገት ይደቃል ፈውስም ከቶ የለውም ጥፋቱ ድንገት ይደርስበታል ይላል በሌሎች ላይ ሲያደርግ የኖረው ወጥመድ በሌሎች ላይ ሲቆፍር የነበረው ጉድጓድ እንዴት እንደነበረ ክፉ እንዴት እንደሆነ በራሱ ህይወት ያሳየዋል አቤት እግዚአብሔር አይ አትፍረድ እንዳይፈረድብህ በምትሰፍረው መስፈሪያ ልክ የተጨቆነ የተነቀነቀ መስፈሪያ ይሰፈርልሃል ይላል አይደል ምን ማለት እንደው ታውቃል ዛሬ የምትኖረው ኑሮህን ነው ነገ ተጠብቀው እንደውም ይሄ የተጨቆነ የተነቀነቀ የሚለው አንተ የሰፈርከው ድርበብም ይባላል ዝም ብለ ሞላ አርገ ሊሆን ይችላል ሲሰፈርል ግን ሞላ በደንብ ላይ ድረስ ተደርጎ ነው በጎም ይሁን ክፉ ነፋስ ዘራችሁ አውሎ ነፋስ አጨዳችሁ ይላል የሰራሁት ጌታ እግዚአብሔር ይላል ስታጭድ ነፋስ አይደለም ታይዶ አውሎ ነፋስ ነው ስለዚህ በህይወታችሁ በማንም ላይ ክፉ ነገር እናታድርጉ ወደ ክፋት የሚሮጥ ነገር ይላል ንጹህ ደም የሚያፈስ ይላል በተለይ ይሄ ወደ ክፋት የሚሮጥ እግር የሚለው ሁሉ ግዜ መጥፎ ልምምድን ነው የሚያሳየው። ትርፍ ግዜ ባላችሁ ሰዓት ምድረው መታረጉት ግዜ ሲኖራችሁ ምንድነው ሮጣችሁ ለማድረግ የምትፈልጉት? ያ ክፋት ካለው እግራችሁ ወደ ክፋት የሚሮጥ ከሆነ መታቀብ ያስፈልጋል። በመጨረሻ በወንድማማች መካከል ጠብን የሚዘራ ይሄ እግዚአብሔር እጅግ ነፍሱ ተጠላዋለች የተባለው ነው። ያው ይሄንን ስሙኝ በደንብ። በተለይ እቺ አጭር ነገር ነው መናገረው ግን በዚህ ለበደንብ እንድትሰሙ ይፈልጋሉ። ለምንድን ነው እግዚአብሔር ሌላው ሁሉ ይጣላል ይጣላል ተብሎ ይሄኛው ግን ነፍሱ እጅግ ትጸየፈዋለች ተብሏል? ምን በወንድማማች መካከል ጠብን የሚዘራ አቦምኔሽን ነው ይላል በኤንኤቪ። እና እግዚአብሔር ይሄንን በጣም በጣም ይጣላዋል። ለምን መሰለ? ቀጥታ ከእግዚአብሔር ስራ ጋር አገነስት ነው ሆንኮ ማለት ነው። እግዚአብሔር ህዝቡን ለማፋቀር ነው እየሰራ ያለው አይደል? በአንድነት በህብረት እንዲኖሩ እየታገለ ወንድማማች እያበዛ ያለ አንተ መተ በመካከል የዚህን ተቃራኒ ስሰራ ነፍሱ እጅግ ይጸየፈዋል የተባለው ይሄንን ነው። አንተ የተጠራህበት አንቺ የተጠራሽበት ምን እንደሆነ ልንገርሽ። መጽሐፍ ቅዱስ የሚለው ማቴዎስ ምዕራፍ 5 ቁጥር 9 ላይ የእግዚአብሔር ልጅነትሽ ወይም የእግዚአብሔር ልጅነትህ አንዱ ማረጋገጫ የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉ ነው የተባልከው እንጂ የሚያጣላ አይደለም የተባልከው። አንዳንድ ሰው ሰምታል እንዴ ብሎ መርዝ ይረጫል። ከሌኮ ባለፈ እንደዚህ ብላ እንዴ እኔ ከኔ ጋር ያወራች ያንቺን ስም አነሳች እንዴ ደሞ እሷን ለምን ታነሻታለሽ በየስላት አይ እሷም ከዚህ በፊት እንዲያርጋለች ብላ አለ አይደል ለስለስ ባለመልክ ትጨምራለች። ከዛ በማግስቱ እነኛ ሰዎች ይቆራረጣሉ። ለሷ ክብር ነው። ለምን አጋንንት ዳይሬክት ተጠቅሞባታል ስራውን እያስፈጸመች ነው ማለት። ይሄንን ሰው እግዚአብሔር በትክክል ፊት ለፊት ይጣላዋል ነው የሚለው። በወንድማማች መካከል ጠብን የምትዘሩ እንዳትሆኑ ተጠንቀቁ። ሸፍኑ እንጂ ፍቅር የኃጢአትን ብዛት ይሸፍናል አይደል የሚለው ከበረ ያደርጋል እንጂ እየገለጣችሁ እርስ በርስ ሰዎችን የሚያጣላ ነገር ማረግ የለባችሁም የለብንም። ኢየሱስ የተባረከ ይሁን። እንድታስተራርቁ ነው የተጠራችሁት፣ ፍቅር እንድትመሰርቱ ነው የተጠራችሁት እንጂ ጠብና ግጭት እንዲሆን እግዚአብሔር አይፈልግም። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር የሚጣላውን ጠልተን እግዚአብሔር የሚወደውን ወደን መኖር እንድንችል እግዚአብሔር ይርዳን። እንጸልያለን።